ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ በአጭሩ ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ አርብ ጥቅምት 2 ፕሮግራማችን ጀመረ።
በአንድ አገር ውስጥ ሊታጠቅና ትጥቅ ሊኖረው የሚገባው መንግስት ብቻ ነው አሉ አንድ ምሁር።
ስለዚህ ከኃይል ጋር የሚያያዙ ትጥቅን ጀምሮ ማለት ነው፣ በአንድ አገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው፣ እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች።
ዶክተር አወል አሎ ይባላሉ። በለንደን ዩኒቨርሲቲ የህግ መምህር በትንታኔው ይቀርባሉ። ለዝርዝሩ
ሰላም ጤና ያስጥልን አድማጮቻችን፣ እንደምን አምሽታችኋል?
የምናስተናግዳችሁ አዲሱ አበበና
ቆንጂት ታየነን። እስከ 4 ሰዓት ድረስ እያስተናገድናችሁ አብረናችሁ እናመሻለን።
ፕሮግራሙን የምትመራው ብርሃን ኃይሉ ነች።
የቴክኒክ መሐንዲሳችን ደግሞ ቮይቴክ ጆርኒያክ ሁሌ ነው ስሙን የማበላሸው። ቮይቴክ ጆርኒያክ ይሆናል።
እያየ የሳቀብሽ ነው።
አሁን ለምዶኛል።
አሁን ወደ ዜናው ንባብ እናልፋለን።
ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሆና መመረጧ ተሰማ። ዜናውን ያወጣው በተባበሩት መንግስታት ድርጅት የኤርትራ ቋሚ ሚስዮን በትዊተር ገጹ ላይ ባሰፈረው ኤርትራ የሰብአዊ መብቶች ምክር ቤት አባል ሆና እንድታገለግል ተመረጠች የሚል አጭር መልእክት ነው። ከፍ ላሉ ንግግሮችና ለውጤታማ የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ትሰራለች ሲል አክሏል የሚስዮኑ መልእክት። ኤርትራ በሰብአዊ መብቶች ረገጣ በዓለም ውስጥ ተጠቃሽ ከሆኑ ሀገሮች አንዷ ነች በሚል ሂዩማን ራይትስ ዋችን ጨምሮ የተለያዩ የመብቶች ተሟጋቾች ለምክር ቤቱ አባልነት እንዳትመረጥ ሲጎተጉቱ ቆይተዋል። ፕሬዚደንት ኢሳያስ አፈወርቂና የኢጣሊያው ጠቅላይ ሚኒስትር ጁሴፔ ኮንቴ በሁለቱ ሀገሮቻቸውና በአካባቢው ጉዳዮች ላይ ዛሬ ሰፊ ውይይት ማድረጋቸው ተገልጿል። ሁለቱ መሪዎች አስመራ በሚገኘው ቤተ መንግስት ውይይት ካደረጉ በኋላ ግንኙነቶቻቸውን ለማጠናከር መስማማታቸውን ጠቅሶ የአስመራው ዘጋቢያችን ብርሃነ በርሄ ተከታዩን አጭር ዘገባ ልኮልናል።
የጣሊያን ሪፐብሊክ ጠቅላይ ሚኒስትር ጁሴፔ ኮንቴ ዛሬ በኤርትራ የአንድ ቀን ይፋዊ የስራ ጉብኝት አደረጉ። ጠቅላይ ሚኒስትር ጁሴፔ ኮንቴ ከፕሬዚደንት ኢሳያስ አፈወርቂ ጋር በሁለቱ ሀገራት ስላለው ግንኙነትና ሁለቱን አገሮች በሚመለከቱ የቀጠናውና የዓለም የጋራ ጉዳዮች ላይ የሁለትዮሽ ውይይት አድርገዋል። ጠቅላይ ሚኒስትር ጁሴፔ ኮንቴ ከውይይታቸው በኋላ በሰጡት ጋዜጣዊ መግለጫ ኤርትራና ኢትዮጵያ በመካከላቸው የነበረውን ግጭት አስወግደው ይህን አሳዛኝ የታሪክ ምዕራፍ በሰላማዊ መንገድ በመፍታታቸው ትልቅ ደስታ እንደተሰማቸው ገልጠዋል። ዛሬ ያደረጉት ውይይት ከቀጠናው አልፎ ለአፍሪካ ቀንድ ሰላምና እድገትን የሚያመጣ አዎንታዊ መግባባት ላይ እንደደረሱ የገለጹት ጠቅላይ ሚኒስትር ጁሴፔ ኮንቴ ሀገራቸው የሰላሙን ሂደት ለማጠናከር አስፈላጊውን እርዳታና ድጋፍ እንደምታደርግ አስረድተዋል።
We are ready to do our part in promoting investments, cooperation projects, education programs.
በኢንቨስትመንት እድገት፣ በትብብር ፕሮጀክት፣ በትምህርት ፕሮግራም፣ በቴክኒክና ሙያ ስልጠና እንዲሁም በፖለቲካዊ ንግግር ላይ በመላው የዚህ ቀጠና ላይ ድጋፍ ለማድረግ ዝግጁ ነን። የፕሬዝደንት ኢሳያስ አፈወርቂ አማካሪ አቶ የማነ ገብረ አብ በበኩላቸው በሁለቱ መሪዎች መካከል የተደረገው ውይይት ተቋርጦ የነበረውን ዝምድና ወደ ነበረበት የሚመልስ ታሪካዊ ግንኙነት እንደሆነ ከገለጹ በኋላ ይህ ታሪካዊ ዝምድና በአፍሪካ ቀንድ የታየ ትልቅ የታሪክ መቀየር እንደሆነ አስረድተዋል።
አሞንጎ ኤርትራን ኢትዮጵያን ዝበጽሐ ሰላም አሞንጎ ኤርትራን ኢትዮጵያን ሶማልን ተበጽሐ ዘሎ ናይ ሓባር መረዳእታ ስምምዕን
በኤርትራና ኢትዮጵያ የተደረሰው ሰላም በኤርትራ በኢትዮጵያና ሱዳን መካከል የተደረጉት ስምምነት እንዲሁም ሶስቱም ሀገራት ከጣሊያን ጋር ታሪካዊ ወዳጅነት ስለነበራቸው ይህ አዲስ ምዕራፍ እንደሚከፍት ለአፍሪካ ቀንድ ሀገር ብቻ ሳይሆን ለጣሊያንም ወሳኝ መሆኑን ሁለቱ መሪዎች ገልጠዋል። የጣሊያን ሪፐብሊክ ጠቅላይ ሚኒስትር ጁሴፔ ኮንቴ በኤርትራ ያደረጉትን የአንድ ቀን የስራ ጉብኝት ጨርሰው ዛሬ ወደ አገራቸው ተመልሰዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃን እናመሰግናለን። የታንዛኒያ ፖሊሶች በአፍሪካ ከሁሉም ወጣቱ ቢሊዮነር የሚባሉትን ሰው መጠለፋቸውን ተከትሎ የዋና ከተማዋን የዳሬ ሰላምን ውስጥና ዙሪያዋን ድንበሮች ዘግተው እየተቆጣጠሩ ነው። የ47 ዓመቱ መሐመድ ዴውጂ ትናንት ሐሙስ ጠዋት ስፖርት ሊሰሩ ወደ አንድ ሆቴል ሊገቡ ሲሉ ጭምብል ያጠለቁ ሁለት ታጣቂዎች እንደጠለፏቸው ነው የዳሬ ሰላም ፖሊስ አዛዥ ላዛሮ ማምቦሳሶ የገለጹት። ኮሎሲየም ሆቴልና የስፖርት ክለብ የሚገኘው ኦይስተር ቤይ በሚባለው የዳሬ ሰላም የባለጸጎች አካባቢ ነው። የፖሊስ አዛዡ እንዳሉት ታጣቂዎቹ ወደ ሰማይ ከተኮሱ በኋላ ዴውጂን አፈፍ አድርገው መኪና ውስጥ አስገብተው ተፈትልከዋል። ፖሊሶች ዋና ተጠርጣሪዎች ያሏቸውን ሁለት ነጮች እየፈለጉ ናቸው። እኚህ ባለጸጋ በአስር ሀገሮች በግብርና፣ በመድን ዋስትና፣ በትራንስፖርትና የምግብ ኢንዱስትሪ ዘርፍ የሚሰራው ኤምኢቲኤል ግሩፕ የተባለ ኩባንያ ባለቤት ሲሆኑ ከሁለት ዓመታት በፊት ፎርብስ መጽሔት የሀብታቸውን መጠን 1.5 ቢሊዮን ዶላር እንደሚደርስ አውጥቶ ነበር። ለእኚህ ሰው መጠለፍ ኃላፊ ነኝ ያለ ወገን እስካሁን ብቅ አላለም።
ምስራቅ ኡጋንዳ ውስጥ በመሬት መንሸራተት አደጋ ከ30 የሚበልጡ ሰዎች መሞታቸውን የአካባቢው ባለሥልጣናት ገለጡ። የመሬቱ መንሸራተት መሬቱን እየገመሰ ወንዝ ውስጥ ሲከተው በተፈጠረው የውሃ ሙላት አካባቢው በመጥለቅለቁ መሆኑን ባለሥልጣናቱ ጨምረው ተናግረዋል። ከዋና ከተማዋ ካምፓላ 250 ኪሎ ሜትር ላይ ኤልጎን ተራራ ስር የተቀበረ ሰው እንዳለም ፍለጋው የቀጠለ ሲሆን የሞቱ ሰዎች ቁጥርም ይጨምር ይሆናል የሚል ስጋት አለ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የዋሽንግተን ዲሲን ሊቀ ጳጳስ የአቡነ ዶናልድ ወርልን የስራ መልቀቂያ ደብዳቤ ተቀበሉ። ከመንበረ ጵጵስናቸው የተሰናበቱት አቡኑ የሮማን ካቶሊካዊት ቤተ ክርስቲያን በእጅጉ ያናጋና ብዙዎቹን ያነጋገረ የወሲብ ቅሌት ፈጽመዋል ተብለው ክስ እንደቀረበባቸው የሚታወስ ነው። ከፈርን ሮቢንሰን የደረሰንን አጠር ያለ ዘገባ አዲሱ ይዟል።
በዚህ ዓመት መጀመሪያ ገደማ ነበር ሊቀ ጳጳስ ወርል ተገቢ ያልሆነ የወሲብ ቅሌት ፈጽመዋል የተባሉትን የዋሽንግተን ዲሲውን ሊቀ ጳጳስ አባ ቴዎዶር ማክከረክን ተክተው ሰበካ ጉባኤውን የተረከቡት። ይሁንና ወርል እንደ አውሮፓ አቆጣጠር ከ1988 እስከ 2006 ዓ.ም ድረስ በፔንሲልቬንያ ፒትስበርግ አገረ ስብከት ሊቀ ጳጳስ ሆኖ ባገለገሉባቸው ዓመታት የወሲብ ክሶችን በተገቢው መንገድ አይዳኙም ተብለው በአይነ ቁራኛ ክትትል ይደረግባቸው ነበር። ፔንሲልቬንያ ውስጥ አንድ ግራንድ ጁሪ ማለት ከህዝብ የተውጣጣ የዳኞች ሸንጎ ባለፈው ነሐሴ ወር ይፋ ባደረገ ሪፖርቱ ላለፉት 70 ዓመታት ከ300 በላይ የሆኑ የካቶሊክ ካህናት ቢያንስ 1000 ሕፃናት ላይ ወሲባዊ ጥቃት ፈጽመዋል እየተባለ የቤተ ክርስቲያኒቱ መሪዎች ግን ጭጭ ማለታቸውን አጋልጧል። ወል የግራንድ ጁሪውን ክስ በማስተባበል የወሲብ ፈጻሚ ካህናትን ጥፋት እንዳልሸፈኑላቸው ተናግረዋል። ይልቁንም ክሶችን በጥንቃቄ እየተከታተልኩ ወደፊትም ሌሎች ወከባዎች እንዳያጋጥሙ ጥንቃቄ የተሞላበት ክትትል አድርጌያለሁ ብለዋል አባ ወርል። በመጪው ህዳር 78 ዓመት የሚሞላቸው አባ ወርል በትክክለኛው የጡረታ መውጫ ዘመን ማለትም በ75 ዓመታቸው ስልጣን መልቀቅ እንደሚፈልጉ ጠይቀው ነበር። ያኔ ደግሞ ርዕሰ ሊቃነ ጳጳሳቱ አባ ፍራንሲስ ጥያቄውን አልተቀበሉም።
ሳውዲያዊው ጋዜጠኛ ጀማል ካሾጊ ቱርክ ውስጥ የገባበት መጥፋቱን ተከትሎ ከሳውዲ አረቢያ ጋር ግንኙነታቸውን እያቋረጡ ባሉት የቢዝነስ መሪዎች እንግሊዛዊው ሰር ሪቻርድ ብራንሰን እና አሜሪካዊው ስቲቭ ጆብስም ተጨምረዋል። የብሪታንያ ቨርጂን ግሩፕ ዋና ስራ አስኪያጅ ብራንሰን ባወጡት መግለጫ አሁን ባለው የሳውዲ አረቢያ መንግስትና በመሪው በልዑል አልጋ ወራሽ መሐመድ ቢን ሳልማን ላይ ትልቅ ተስፋ ነበረኝ ብለው በቀይ ባህር ዙሪያ ያሉ ሁለት የቱሪዝም ፕሮጀክቶችን ስራ ለመምራት የተቀበልኩትም በዚያ ምክንያት ነበር ብለዋል። አስከትለውም ቱርክ ውስጥ ጋዜጠኛ ጀማል ካሾጊ ደብዛው የጠፋበት አኳኋን እውነት ከሆነ በምዕራቡ ዓለም ማንኛችንም ብንሆን ከሳውዲ መንግስት ጋር መስራት የምንችልበት ሁኔታ አይኖርም ነው ያሉት። ተጨማሪ መረጃ እንዲሰጠኝ እፈልጋለሁ። በሁለቱ ፕሮጀክቶች የተቀበልኩትን ሚናም አቋርጫለሁ ብለዋል። የጋዜጠኛው መጥፋት ዜና የመጣው ሪያድ የኢንቨስትመንት ጉባኤ በማሰናዳት ላይ ባለችበት በዚህ ወቅት ነው። የሶስት ቀናቱ ጉባኤ የሚከፈተው የፊታችን ማክሰኞ ሳምንት ሲሆን ከወዲሁ ብዛት ያላቸው የቢዝነስ መሪዎች ለመሳተፍ የነበራቸውን እቅድ እየሰረዙ ናቸው። የኦኤኤል መስራች ስቲቭ ኬስም ተመሳሳይ መግለጫ አውጥተዋል።
በመጨረሻም ዜና አረፍት። አሰልጣኝ ስዩም አባተ አረፈ። በኢትዮጵያ ብሔራዊ እግር ኳስ ተጫዋችነት በአሰልጣኝነትና በቡድን መሪነት አገልግሏል። የኢትዮጵያን የወጣቶችና የኦሎምፒክ ቡድን በመምራትም በስፖርቱ ታሪክ ላይ ቀላል የማይባል አስተዋጽኦ አበርክቷል። ስዩም አባተ ይበልጥ የሚታወቀው የኢትዮጵያን ቡናን በማሰልጠን ሲሆን ቡድኑን ለበርካታ ድሎች ያበቃ መሆኑም አይዘነጋም። በኢትዮጵያ እግር ኳስ ታሪክ ታዋቂ ነበርና የሆነው ለቅዱስ ጊዮርጊስ ቡድን ሲጫወት ነበርና ያን ጊዜ ነበረ ታዋቂው የስፖርት ሰው ይድነቃቸው ተሰማ ፔሌ የሚል ስም የሰጡት። ከረጅም ጊዜ ህመም በኋላ ትናንት ጥቅምት አንድ ቀን ከዚህ ዓለም የተለየው ስዩም አባተ የቀብር ስነ ስርዓቱ ዛሬ ጥቅምት ሁለት ቀን በአዲስ አበባው ሳሪስ አቦ ቤተ ክርስቲያን ተፈጽሟል። ስዩም ባለትዳር የሶስት ወንዶችና የሶስት ሴቶች አባት ነበረ። በሰኞው የስፖርት ፕሮግራማችን ስለ ስዩም አባተ ተጨማሪ ይኖረናል። ዜናውን በዚሁ አበቃ። በዜና የጀመረው ፕሮግራማችን አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በድጋሚ መልካም ምሽት። አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን። እንደ ታጠቁ ወደ ጠቅላይ ሚኒስትሩ ቢሮ ያመሩት ወታደሮች ጥያቄና ሂደቱ።
ጠቅላይ ሚኒስትሩ ወታደር ነበሩ፣ ኮሎኔል ነበሩ። የወታደር ስነ ስርዓት ከሁሉም የበለጠ ያውቃሉ። እሳቸው በዛ ጊዜ መመለስ ያለባቸው ያ ይዟቸው የመጣውትም ሰው መገሰጥና ወታደሮችንም ካነጋገሩም ለተሰጠው በእዝ ሰንሰለት ተከትላችሁ መሄድ አለባችሁ፣ ይህን ማድረግ ያለባችሁ ብለው ገስጸው በስነ ስርዓቱ ጥያቄያቸውን እንዲያቀርቡ መመለስ ነበረባቸው ብዬ አስባለሁ።
እነዚህ ነገሮች ሁሉ በግምገማው ነው የምንለየው። አሁን ግምገማው በመካሄድ ላይ ነው ያለው። ያው መሆን የማይገባው እንደሆነ ግን እንደሆነ ነው ያስቀመጥኩት። ለምን ሆነ የሚለው ዝርዝር ከተነገረ በኋላ ምላሽ ይሰጥበታል። ማለት ያልተጠናቀቀ ነገር ላይ አስተያየት መስጠት የተሟላ ስለማያደርገው።
የቀደሙት ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ቀጣዩ ደግሞ የተሰሙት ፍጹም አረጋ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ። በሁለተኛው አጋማሽ የሁለቱም ትንታኔ ይቀርባል። አሁን ወደ ዕለቱ አብይ ርዕስ።
በአንድ ሀገር ውስጥ ሊታጠቅና ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው ብለዋል በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አለው። ዶክተር አወል በማከል በህገ መንግስትና በህግ በግልጽ እንደተቀመጠው የኦሮሞ ነጻነት ግንባር ኦነግ በሰላማዊ መንገድ ትግል ለማድረግ መርጦ ወደ አገር ውስጥ ከገባ በኋላ ታጣቂዎች ሊኖሩት አይገባም ብለዋል። ድርጅቱ ከዚህ ቀደም ከነበረው ልምድና ከሰራዊቱ ጋር በተያያዘ የሚያነሳቸው ጥያቄዎች የፖለቲካ ጥያቄዎች ናቸው ያሉት ዶክተር አወል አሎ እንዲህ ያሉ ጥያቄዎችን ያለ ትጥቅና በተብራራ መልኩ ማቅረብ ይጠበቅባቸዋል ብለዋል። ይህ ጉዳይ ለሀገሪቱ ተጨማሪ ግጭት ፈጣሪ እንዳይሆንም መንግስትም የኦሮሞ ነጻነት ግንባርም መፍትሄውን በአስቸኳይ ሊያበጁላቸው ይገባል ብለዋል። ዶክተር አወል አሎን ጽዮን ግርማ ነች ያነጋገረቻቸው።
በጣም አመሰግናለሁኝ ዶክተር አወል አሎ፣ በለንደን ኬል ዩኒቨርሲቲ የህግ መምህር ኖት። ከዛ በተጨማሪም ደግሞ በኢትዮጵያ ጉዳይ ላይ በቅርበት ሆነው ይከታተላሉ፣ ትንታኔን ይሰጣሉ፣ ሀሳብና አስተያየቶትን ያካፍላሉ። እንግዲህ ወደ ደወልንበትና እርስዎን ወደ ጋበዝንበት ጉዳይ ልግባ። ሰሞኑን በኢትዮጵያ አነጋጋሪ አወያይ ሆኖ የሰነበተው የኦሮሞ ነጻነት ግንባር ኦነግ ከኤርትራ ወደ ኢትዮጵያ የገቡት በአቶ ዳውድ ኢብሳ በሊቀመንበርነት የሚመሩት ሰራዊት የትጥቅ ጉዳይ ነው። እንግዲህ የኦሮሞ ነጻነት ግንባር ወደ ኢትዮጵያ በከፍተኛ አቀባበል በሰላማዊ ትግል ለማድረግ ስምምነት ላይ ተደርሶ ከገቡ በኋላ ሰሞኑን የተወሰኑ ጉዳዮች ወደዛ እየተሰሙ ይገኛሉና በእርስዎ በኩል ይህንን ማብራሪያ እንዲሰጡን የጋበዝኖትና በአንድ አገር ላይ መሳሪያ የሚታጠቅ ሰራዊትን በተመለከተ ምንድን ነው መሆን የሚገባው በህግ?
አመሰግናለሁ ኢንሲዮን። አንነገር ውስጥ ምንድነው የሚፈቀደው ምንድነው የሚከለከለው ለሚለው ነገር መነሻው ነጥብ ወይም መነሻው የሕገ መንግስት ፍራቱ ነው የሚሆነው። ሕገ መንግስቱ የሚያስቀምጣቸው መርሆች አሉ። ማንኛውንም ፖለቲካዊ ማህበራዊም ሆነ ባህላዊ ጉዳዮችን ከሕግ አንጻር የምንተነትነው ከሕገ መንግስቱ አንጻር ነው። ስልጣን የሚሰጠው የሚከለክለው ኃይል የሚሰጠው የሚከለክለው ሕገ መንግስቱ ስለሆነ ማለት ነው። ሕገ መንግስቱ አንድ ሀገር ውስጥ አንድ መንግስት እንደሚኖር ነው የሚያስቀምጠው። በአንድ ሀገር ውስጥ ኃይልን የመጠቀም መብት፣ ሕግን የማውጣት፣ ሕግን ተግባራዊ የማድረግ፣ ሕግን ተላልፎ የሚገኙ አካላት ላይ ግለሰቦችንም ጨምሮ ኃይልን የመጠቀም መብት የሚሰጠው ለመንግስት ብቻ ነው። ስለዚህ ከኃይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው። እንደ መንግስት በሕገ መንግስቱ የተቋቋሙ አካላቶች ሕገ መንግስቱ እንግዲህ የተለያዩ አካላቶች በመንግስት ፍሬምወርክ ውስጥ ትጥቅ እንዲኖራቸው ይፈቅዳል። ከመከላከያ ሰራዊት እስከ ፖሊስ እስከ ሚሊሻ ማለት ነው። እነዚህ በሕግ ማዕቀፍ ውስጥ የመንግስት አካላት ተብለው ኃይልን መጠቀም እንዲችሉ ሕገ መንግስቱ ስልጣን የሚሰጣቸው ተቋማቶች ናቸው። ከዚህ ውጪ በሕገ መንግስቱ አሰራር በቡድን የተደራጀ ወይም በፖለቲካ ፓርቲ ደረጃ የተደራጀ በተለይም ሰላማዊ በሆነ ሕገ መንግስታዊ በሆነ የፖለቲካ ሂደት ውስጥ እሳተፋለሁ የሚል ተቋም ጠመንጃ ታጥቆ ሊሳተፍ የሚችልበት አግባብ የለም። ሲምፕሊ ያ አይነት ሎጂክ ሊሰራ አይችልም ማለት ነው በሕገ መንግስቱ
እስቲ ዶክተር አወላሎ እዚህ ጋር ከሁለት ሳምንት በፊት ይሄ ጉዳይ አጨቃጨቅና አከራካሪ ከመሆኑ በፊት ከሁለት ሳምንት በፊት በቤንሻንጉል ጉሙዝ ክልል ከፍተኛ ጥቃትና ግጭት ከመቀስቀሱ አስቀድሞ ለዚህ ግጭት መነሻ ኦነግ ወይም የታጠቁ የኦነግን ባንዲራ ይዘው የታጠቁ አካላት የካማሼ ዞንን አመራሮች መግደላቸው ነው ብሎ የቤንሻንጉል ጉሙዝ ክልል ለኛ ሲሰጠን ይሄንን ሲናገር ይሄንን ለማረጋገጥ ወደ የኦሮሞ ነጻነት ግንባር ቃል አቀባይና የስራ አስፈጻሚ አባል አቶ ቶሌራ አዳባ ጋር ደውዬ ነበር እና እሳቸው ምንድነው ያሉት በወቅቱ ዝርፊያ መኖሩን ግድያ መኖሩን አምነው ነገር ግን የኦሮሞ ነጻነት ግንባር ሰራዊት ይሄንን አያደርግም ብለው ነበርና በዛ ወቅት አሁን ሰራዊት አላችሁ ወይ ብዬ ጠይቄያቸው ተከታዩ ምላሽ ሰጥተውን ነበርና እስቲ እሱን እንስማና እሱ ላይ ያሉትን አስተያየት ይነግሩኛል።
የኦሮሞ ነጻነት ግንባር በሰላማዊ መንገድ ትግሉን ለማካሄድ ወደ አገር ቤት መግባቱ ይታወቃል። ከነበሩት ኃይሎች ውስጥ እንግዲህ ወደ በኤርትራ በኩል ያለው ሰራዊት ወደ አገር ቤት ገብቷል። ሌላው ደግሞ በተለያዩ ሀገሪቷ ክፍሎች በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ የምንገኘው እና በአሁኑ ወቅት በምዕራብም በደቡብም በምስራቅና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የኦሮሞ ነጻነት ሰራዊት አባላት አሉ።
እንግዲህ እንደሰሙት ያሰባሰብን ነው ይላሉ አቶ ቶሌራ፣ መኖራቸውን ደግሞ ያረጋግጣሉ። እና እነዚህ ሰራዊቶች ምንድን ነው ሊደረጉ የሚገባው?
እንግዲህ አሁን እሳቸው የተናገሩትን እንደ መነሻ የምንወስድ ከሆነ ፋክቱ ምንድን ነው የሚለውን ነገር አናውቅም። ግን እሳቸው የሚሉትን ነገር ጥርጣሬ ውስጥ የምናስገባበት ምክንያት አይኖርም። አሁን ካሉት ነገር የሚረዳው የታጠቁ ኃይሎች እንደሳቸው በጠቀሷቸው አካባቢዎች እንዳሉ ከመንግስትም ጋር እያደረጉ ያሉት ንግግር እንዳለና አስፈላጊ ወደ ሆነው ወደ ተዘጋጀላቸው ቦታ እንደሚሄዱና ከዛ በኋላ ወደ ሌሎች ኃይሎች ኢንተግሬት እንደሚደረጉ ነው እነሱ እሳቸውም ከሚሉት ከዛ በኋላ ቅርብ ጊዜ ሲሉ ከነበረውም ነገር መረዳት የሚቻለው። እንደሚታወቀው እንግዲህ የተለያዩ አካላት ይህንን መንግስት በተለያየ አይነት መልኩ ሲታገሉ ቆይተዋል። ምናልባት ታጥቀው የነበሩ ኃይሎች ካሉ የኦነግም የሌሎችም ኃይሎች ይሄ የሽግግር ጊዜ እንደመሆኑ መጠን አንድ መንግስት እና አንድ የታጠቀ ኃይል ብቻ ስለሚያስፈልግ በአንድ ሀገር ውስጥ ማለት ነው እነዚህ አሁን ስርዓቱ በፈቀደው ወይም ደግሞ ሁኔታው በሚፈቅደው በተወሰነ ደረጃ ዲሞክራቲክ የሆነ ሁሉም የራሱን ሀሳብ መግለጽ የሚችልበት በሀሳብ ተደራጅቶ ለቆመለት አላማ ሊፋለም ወደሚችልበት መስመር መግባት እንዲቻል ከመንግስት ጋር ስምምነት አድርጎ እነዚህን ኃይሎች ወይ ወደ አገሪቱ መከላከያ ሰራዊት መቀላቀል ሊሆን ይችላል፣ አካባቢው ካሉ የፖሊስ ኃይሎች ጋር እንዲሰሩ ማድረግ መሆን ይችላል፣ አሰልጥኖም ወደ ስራ ማስገባት ሊሆን ይችላል። ስለዚህ ይሄ መላ ሊበጅለት ይገባል ማለት ነው። ከዚህ በፊት የተለያዩ ኃይሎች እንዳሉ ይታወቃል። እነዚህ ኃይሎች ግን አሁን ህገ መንግስታዊ ስርዓቱ ሊከበር ወደሚችልበት አቅጣጫ እና መስመር መሄድ የሚኖርብን ከሆነ መፍትሄ ሊበጅላቸው ይገባል። ትጥቅ ሳይፈቱ ከአንድ መንግስት ውጪ የሆነ ሌላ የታጠቀ ኃይል የሚንቀሳቀስበት ሁኔታ የሚኖር ከሆነ ወደ ዲሞክራሲው መሄድ አንችልም። ህዝቡ ሲታገልለት የነበረው የህግ የበላይነት ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄ ይሄም ሊከበር አይችልም። ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ መሄድ የሚገባን ወደዛ ይመስለኛል። አንዳንድ ጊዜ ህገ መንግስቱ ራሱ ትንሽ የሌጂትመሲ ችግር አለበት፣ መንግስትንም ሌጂትመሲውን ያለመቀበል አይነት ጥያቄዎች ይነሳሉ። እነዚህ ነገሮች በተወሰነ ደረጃ ምናልባት የሆነ አክሰፕተብል የሆነ ልንቀበላቸው የምንችልበትም ሁኔታ ሊኖር ይችላል። ወደኋላ ተመልሰን ሁሉን ነገር የምንፈትሽ ከሆነ ማለት ነው። ከአካሄድ አንጻር አንድ መንግስት በላይ የሚኖርበትና ህገ መንግስቱንም ጥያቄ ውስጥ እያስገባን ነገሮች ወደፊት ልናራምድ የምንችልበት ሁኔታ የለም። ህገ መንግስታዊ ስርዓቱ ቀስ በቀስ ህገ መንግስቱ በሚለው መልኩ መሻሻል ካልቻለ፣ የመንግስት ሌጂትመሲ ቀስ ብሎ ሊጠናከር የማይችል ከሆነ ሁሉንም ነገር በአንድ ጊዜ ጥያቄ ውስጥ እያስገባን ወደፊት ልንሄድ የምንችልበት ሁኔታ የለም። ስለዚህ መስመሩ ሊሆን የሚገባው ህገ መንግስቱ የሚያስቀምጣቸው መስመሮች ብቻ ናቸው ብዬ ነው የማስበው።
አድማጮች፣ የዚህን ቃለ ምልልስ ሙሉ ክፍል ጽዮን ግርማ በእሁድ ምሽት ዝግጅት ይዛ ትመለሳለች። ወደ ቀጣዩ ዘገባ እንሻገራለን። አሁን ሰላምና መረጋጋትን ለማስፈን ርዕዮተ ዓለማዊ ልዩነቶች እንቅፋት መሆን የለባቸውም ሲል ሰማያዊ ፓርቲ አሳሰበ። ይህን ተግባራዊ ለማድረግ ሁሉም የፖለቲካ ኃይሎች የሚሳተፉበት መድረክ መንግስት እንዲያዘጋጅም ጥሪ ቀርቧል። መንግስት በበኩሉ ሰላምና መረጋጋትን ለማስፈን ቆርጦ መነሳቱን ይናገራል። መለስካቸው አመሃ ዝርዝሩን ይዟል።
ሰማያዊ ፓርቲ ዛሬ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ አሁን በሀገሪቱ የተለያዩ ክፍሎች የሚታየው አለመረጋጋትና የሰላም እጦት በእጅጉ ያሳሰበው መሆኑን ገና ከርዕሱ ያሳያል። የአገርንና የሕዝብን ሰላምና መረጋጋት ከማስፈን አንጻር የፓርቲ ርዕዮተ ዓለማዊ ልዩነቶች ሊገድቡን አይገባም በማለት የኢትዮጵያ ሕዝብ ጉዳይ ያገባኛል ለሚሉ ኃይሎች ሁሉ ጥሪ የሚያቀርብ ይመስላል። ሰማያዊ ፓርቲ የአገርንና የሕዝብን ሰላም ከማረጋጋት አኳያ ከተለያዩ ፓርቲዎች ጋር በጋራ እየሠራ እንደሚገኝም ይኸው የጽሑፍ መግለጫ ይናገራል። የፓርቲው መዋቅሮች በተዘረጉባቸው የአገሪቱ ክፍሎች ሁሉ አመራሮቹ፣ አባላቱና ደጋፊዎቹ ከምንጊዜውም በላይ የሰላም ማስፈንንና የማረጋጋት ሥራ እንዲሠሩ በበኩሉ አበክሮ እየተንቀሳቀሰ እንደሆነ ፓርቲው በመግለጫው አብስሯል። ተጀምሯል ላለው የለውጥ ሂደትም ምንም አይነት እንቅፋት የሚፈጥር እንቅስቃሴን አውግዟል። የፓርቲው የሕዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተዋል።
በሌላ በኩል ተስፋን የሰነቅንበት የለውጥ ሂደት ፍቅርን፣ ሰላምን፣ እርቅን፣ መደመርን፣ አንድነትን በሚጠይቅበት በዚህ ወሳኝ ወቅት ይሄ ሰፈር የኔ ነው፣ ይሄኛው ያንተ አይደለም በሚል እሰጥ ገባ ማንሳቱ ተገቢ አለመሆኑንና ፓርቲያችንም በአጽንኦት የሚያወግዘውና ወቅቱን ያላገናዘበ መሆኑን መግለጽ ይሻል። በፌዴራል ስርዓቱ አወቃቀርም ሆነ በህገ መንግስት ዙሪያ በጉልህ የሚታዩ ችግሮች በህዝብ ፍላጎትና ሰፊ ውይይት መስመር እስከሚይዙ እነዚህን አጀንዳዎች እያነሱ የግጭትና የንትርክ ምክንያት ማድረግ ለለውጡ መሰናክል ከመሆን የዘለለ ፋይዳ እንደሌለው ሰማያዊ ያምናል።
የፓርቲው ሊቀመንበር አቶ የሸዋስ አሰፋ በበኩላቸው ከጋዜጠኞች የቀረበውን ጥያቄ ተንተርሰው አሁን በኢትዮጵያ ቅድሚያ ሊሰጣቸው የሚገባቸው ተግባራት ምን መሆን እንዳለባቸው አብራርተዋል።
ለውጡን ተቋማዊ ማድረግ የመጀመሪያው ነው። ተቋማዊ ሳናደርገው፣ የህግ መሻሻያ ሳናደርግ፣ ተቋማትን በእግራቸው እንዲቆሙና እንዲዳኙ ሳናደርግ ስለ ሰፈር ማውራት ጀመር፣ ስለሚወክሉን ነገሮች መነጋገር ጀመር። በሌላ አነጋገር ሜዳው ሳይስተካከል ጨዋታው ተጀመረ ማለት ነው። ወይም ደግሞ የባቡር ሀዲዱን ሳንዘረጋ ባቡሩን መንዳት ጀመርን ማለት ነው። ስለዚህ ጊዜው መቼ ነው? ተቋማት ከተገነቡ በኋላ በትክክል ህግ አይተው ታሪክ አይተው መፍረድ የሚችሉበት ከደረሱ በኋላ ሁሉንም ጥያቄዎች ማንሳት ይቻላል። ደረጃውን ጠብቆ ሁሉም ጥያቄ ይስተናገዳል። በእርግጥ የፌዴራል አወቃቀሩ በክፋት የተዋቀረና መስተካከል ያለበት እንደሆነ ስንታገልበት የነበረ ነው፣ ምናምንበት ነው። ግን ዛሬ አይደለም ስለ ሰፈር የምናወራበት።
ፓርቲው በመግለጫው ላይ በአንድ ማህበረሰብ ውስጥ በሚከሰት ፖለቲካዊ ለውጥ ችግሮች እንደሚፈጠሩ እንደሚገነዘብም ይገልጻል። ይሁንና አሁን እየታየ ያለው የዜጎች አሰቃቂ ሞት፣ መፈናቀልና የንብረት ውድመት ከሀገርና ከአህጉር አልፎ ዓለምን እያሳሰበ የሚገኝ አሳዛኝና አሳፋሪ ክስተት ነው ብሎታል። አሁን በገዢው ግንባር በኢህአዴግ አባል ድርጅቶችና በግንባሩ ጉባኤዎች እንደዚሁም የፓርላማ መክፈቻ ሥነ ሥርዓት ላይ እውነተኛ የለውጥ ሰዎችና ሐሳቦች ወደፊት መምጣታቸውን ታዘበናል የሚለው ይኸው የጽሑፍ መግለጫ ለውጡ ተጠናክሮ እንዲቀጥል መልእክቶቹን አስተላልፈዋል። አቶ አበበ አካሉ
በግለሰብም ይሁን በቡድን በመንቀሳቀስ ዜጎችን ከሰላማዊ ኑሯቸው የሚያፈናቅሉና ሰላምን የሚያደፈርሱ ወገኖችን አጥብቀን እናወግዛለን። መንግሥት የሕዝብ ሰላምና ጸጥታ የማረጋገጥ ኃላፊነቱን ከምንጊዜውም በላይ እንዲወጣና አስተማሪ የሆነ ሕጋዊ እርምጃ እንዲወስድ ጥሪያችንን እናስተላልፋለን። በሰላማዊ ትግል በአገር ውስጥና በውጭ አገራት ሲንቀሳቀሱ የነበሩና ከአገር ውጭ ነፍጥ አንግተው ስርዓቱን ሲታገሉ የነበሩ ፓርቲዎችንና ንቅናቄዎችን ያካተተ ሁሉን አቀፍ ውይይት በአስቸኳይ እንዲጀመርና መንግሥትም ይህንን በማመቻቸት ወደ ጠረጴዛ ዙሪያ ውይይት ይመጣ ዘንድ በድጋሚ ጥሪ እናቀርባለን።
በአሁኑ ወቅት በሀገሪቱ የተለያዩ ስፍራዎች በሚፈጠሩ ግጭቶች ወይንም በትክክል በማይታወቁ ኃይሎች በሚሰነዘሩ ጥቃቶች በኢትዮጵያውያን ላይ የሚፈጸመው ግድያና የማፈናቀል እርምጃ መንግሥትን በእጅጉ እንዳሳሰበው ከጠቅላይ ሚኒስትር አብይ አህመድ ጀምሮ ከፍተኛ የፌዴራልና የክልል ባለሥልጣናት በሚያደርጓቸው ንግግሮችና መግለጫዎች ይስተዋላል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሕዝብን ሰላም በሚያደፈርሱ ኃይሎች ላይ መንግሥት ሕጋዊ እርምጃ ለመውሰድ ከእንግዲህ እንደማያቅማማ መናገራቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ መጨረሻው የትንታኔ ርዕስ እንለፍ። ቱርክ ኢስታንቡል ወደሚገኘው የሳውዲ አረቢያ ቆንስላ ከገባ በኋላ ደብዛው የጠፋው የሳውዲ ጋዜጠኛ ጃማል ሐሾጊ ጉዳይ በጣም እያወሳሰበ እንደሆነ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ይሁን እንጂ ሀገራቸው ከሪያድ ጋር የፈረመችውን የ110 ቢሊዮን ዶላር ስምምነት በመሰረዝ ጉዳይ ላይ ማንገራገራቸውን የዲፕሎማሲ ሪፖርተራችን የሲንዲ ሴይን ዘገባ ይናገራል። ሰሎሞን አባተ ነው የሚያቀርበው።
ጀማል ካሾጊ ለዋሽንግተን ፖስት ጋዜጣ የሚጽፍና ዩናይትድ ስቴትስ ውስጥ በስደት የሚኖር ሳዑዲ አረቢያዊ ጋዜጠኛ ነው። ወደ ኢስታንቡሉ የሳዑዲ አረቢያ ቆንስላ ሲገባ እንጂ ሲወጣ አልታየም። እነሆ ሳምንት አለፈው፣ የበላው ጅብ እስከ ዛሬ አልጮኸም። እርሱን ፍለጋ የወጣው ዓለም ግን ከግራም ከቀኝም እየጮኸ ነው። የመብቶች ተሟጋቾች፣ የጋዜጠኞች ደህንነት ተከራካሪዎች፣ እንዲያውም የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲና የአሜሪካ ድምፅ ከፍተኛ የሥራ ኃላፊዎችን ጨምሮ። ካሾጊ ያንዣብብበት ስለነበረው አደጋ የዩናይትድ ስቴትስ የስለላና የመረጃ ተቋማት ቀድመው ሊያስጠነቅቁት ይገባ ነበር እንዴ? ፕሬዚደንት ዶናልድ ትራምፕ ተጠይቀው ነበር።
Well, we have, it's not our country, it's in Turkey, and it's not a citizen as I understand it, but a thing like that shouldn't happen. It is a reporter with...
እኛ ሀገር ውስጥ አይደለም የተፈጸመው፣ ቱርክ ነች። እንደሚገባኝ ደግሞ የእኛ ዜጋ አይደለም። ይሁን እንጂ እንደዚህ አይነት ነገር ሊፈጠር አይገባም። የዋሽንግተን ፖስት ሪፖርተር ነው። እንደዚህ አይነት ነገር እንዲፈጸም ሊፈቀድ አይገባም። እንዲህ አይነት አድራጎት መፈጸም የለበትም። ጉዳዩን እስከ መሠረቱ ወርደን ለማጣራት እየሠራንን።
ዩናይትድ ስቴትስ ቱርክ ውስጥ መርማሪዎቿን ማሰማራቷንና እነርሱም ከቱርክና ከሳዑዲ አረቢያ ጋር እየሠሩ መሆናቸውን ትራምፕ ፎክስ ኒውስ ከሚባለው የዜና አውታር ጋር ባደረጉት ቃለ ምልልስ አመልክተዋል። ዋሽንግተን ከሳዑዲ አረቢያ ጭብጦችን የያዙ ማብራሪያዎችን እንደምትፈልግ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄዘር ኖወርት ተናግረዋል።
We have communicated with the Saudi ambassador to the United States. It's my understanding that he is on his way back to Saudi Arabia.
በዩናይትድ ስቴትስ የሳውዲ አረቢያን አምባሳደር አነጋግረናቸዋል። ወደ ሳውዲ አረቢያ ይሄዱ እንደሆነ እናውቃለን። ወደ ዩናይትድ ስቴትስ ሲመለሱ መረጃ ይዘውልን እንዲመለሱ እንደምንጠብቅም ነግረናቸዋል።
ትራምፕ መንበረ ርዕሰ ብሔሩን ከተረከቡ በኋላ የመጀመሪያውን የውጭ ጉዟቸውን ያደረጉት ወደ ሳዑዲ አረቢያ ነበር። ያኔ ታዲያ አልጋወራሽ መሐመድ ቢን ሳልማንን ጨምሮ ከሀገሪቱ መሪዎች ጋር የቅርብ ወዳጅነትን ለማጥበቅ ሰርተዋል። አሁን ምናልባት ጋዜጠኛው ካሾጊ ተገድሏል የሚባለው ጭምጭምታ እውነት ሆኖ ከተገኘ አሜሪካ ለሳዑዲ አረቢያ ልትሸጥ የተስማማችውን የጦር መሳሪያ ውል ታቋርጥ ይሆን? እንደ ፕሬዚደንቱ መልስ አይመስልም።
They're spending $110 billion purchasing military equipment and other things. If we don't sell
ወታደራዊ መሳሪያና ሌሎችም ነገሮችን ለመግዛት 110 ቢሊዮን ዶላር ነው ያወጡ ያሉት። እኛ ካልሸጥንላቸው መልካም በጣም እናመሰግናለን ከሩሲያን ገዛዋለን ይሉናል ወይም መልካም በጣም እናመሰግናለን ከቻይና እንገዛዋለን ይሉናል። ይሄ ለኛ አይጠቅምም። የሥራ ዕድሎችንና ያንን ንግድ የሚያጡ ኩባንያዎቻችንን ስናጽር የሚሰራ ወይም የሚጠቅም አይሆንም። ይሁን እንጂ ልናደርግ የምንችላቸው ሌሎች ነገሮች ይኖራሉ።
የሁለቱም ፓርቲዎች የሪፐብሊካኑም የዴሞክራቶቹም ወገን የሆኑ የሕግ መወሰኛ ምክር ቤቱ አባላት ለፕሬዚደንት ዶናልድ ትራምፕ የጋራ ደብዳቤ ፈርመው ልከዋል። የሴናተሮቹ ጥያቄ የማግኔትስኪ ሕግ በሚባለው ሰነድ መሠረት የካሾጊ ዕጣ ፈንታ በሚገኝበት ሁኔታ ላይ ምርመራ እንዲከፈት ነው። የዛሬ 6 ዓመት በ2012 ዓመተ ምህረት በአውሮፓውያኑ የዘመን አቆጣጠር መሆኑ ነው በፕሬዚደንት ባራክ ኦባማ የተፈረመው ሕግ የወጣው እስር ቤት እንዳለ መሞቱ በተገለጸው ሩሲያዊ የግብር ሂሳብ ባለሙያ ሰርጌይ ማግኔትስኪ ጉዳይ ሞስኮን ለመቅጣት ታስቦ ነበር። ከዚያ በኋላ ግን ያው ሕግ በመላው ዓለም ሰብአዊ መብቶችን በሚረግጡ አጥፊዎች ላይ ሁሉ እንዲሰራ ተደረገና የዩናይትድ ስቴትስ መንግሥት ማዕቀቦችን መጣል እንዲችል፣ ንብረትና ጥቅሞቻቸውን እንዲያግድ፣ ወደ አሜሪካም እንዳይገቡ ማድረግ እንዲችል ሥልጣን ሰጠው። የጀማል ካሾጊ ምርመራ በዚያ ሕግ እንዲታቀፍ ነው የእንደራሴዎቹ ፍላጎት። አሁን ተንታኞች እንደሚሉት ማዕቀቦች እንዲጣሉና ለሳዑዲ አረቢያ የሚቀርበው የጦር መሳሪያ ሽያጭ እንዲቋረጥ ወደ ማድረግ የተወካዮች ምክር ቤቱ ሳይገፋ አይቀርም።
Congress is of course going to push on this, especially ahead of the November elections.
የተወካዮች ምክር ቤቱ በተለይ የፊታችን ጥቅምት መጨረሻ ከሚካሄደው ምርጫ በፊት ይህንኑ ጉዳይ ይገፋበታል። ቢሆንም ግን በሳውዲ አረቢያ ላይ ማዕቀቦች ይጣላሉ ብዬ አልጠብቅም።
ዋና መስሪያ ቤቱ ዋሽንግተን ዲሲ የሆነው የፖለቲካ የምጣኔ ሀብትና ማህበራዊ ጉዳዮች ምርምር ተቋሙ ሴታ ባልደረባና ተንታኝ ከድር ኡስቱን እንዲያስቡ የገፋቸው ፕሬዚደንት ትራምፕ ከሳውዲ ባለስልጣናት ጋር ያላቸው ግንኙነትና የጦር መሳሪያ ንግዱን አስመልክቶም ፕሬዚደንቱ የሰጡት አስተያየት መሆኑን ገልጸዋል።
ክቡራትና ክቡራን አድማጮቻችን የዜናና የዘገባዎችን ክፍለ ጊዜ አጠናቀናል። አሁን ወደ ሁለተኛው አጋማሽ ይሆናል የምናልፈው። ቀዳሚው ዝግጅት ትናንት ማታ የተጀመረው ጠቅላይ ሚኒስትር አብይ አህመድን እናነጋግራለን ብለው ቤተ መንግስት በገቡት ወታደሮች ጉዳይ የተጀመረው ውይይት ነው፣ ይቀጥላል።
አዎ፣ በትናንትናው ምሽት የተጀመረ ቃለ ምልልስ ነው። የደሞዝና ሌሎች የጥቅማ ጥቅሞችን የሚመለከቱ ጥያቄዎች አሉ ያሉ የመከላከያ ሰራዊት አባላት በትናንቱ ዕለት ማለት ከትናንት በስቲያ ረቡዕ ትጥቅ እንደታጠቁ ወደ ጠቅላይ ሚኒስትሩ ጽህፈት ቤት የማምራታቸው ዜናና ክስተቱ የነበረ ሁኔታም አሁን ድረስ እያነጋገረ ነው። የወታደሮቹን ድርጊትና በመጨረሻውም ሂደቱ የተቋጨበትን ሁኔታ አስመልክቶ ከጠቅላይ ሚኒስትሩ በራሳቸውና በሌሎች ባለስልጣናት የተሰጡ አስተያየቶች ድርጊቱ ከወታደራዊ ስርዓት አጠባበቅ አንጻር የሚታይበትንና ብሎም ሁኔታው የፈጠረውን አንድምታና ምንነት የሚገመግም ቃለ ምልልስ ነው። ለትንታኔው በሲቪል አስተዳደርና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነቶች ያገለገሉ ባለሙያ ጋብዘናል። ሻለቃ ዳዊት ወልደ ጊዮርጊስን፣ ቀድሞ የውጭ ጉዳይ ሚኒስትር፣ የኤርትራ ዋና አስተዳዳሪ፣ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር፣ በሲቪል አስተዳደር ውስጥ ያገለገሉ ናቸው። በዚህ ረገድ በወታደራዊ ጎራ ደግሞ መጀመሪያ በቀዳማዊ ኃይለ ሥላሴ የጦር አካዳሚ የጦር መኮንንነት ኮርስ የተከታተሉ፣ ቀጥሎም በአየር ወለድና የኮማንዶ ትምህርቶች ልዩ ስልጠና የወሰዱ እንዲሁም በእስራኤል የአየር ኃይል ስፔሻል ፎርስ ስልጠና፣ በዩናይትድ ስቴትስ ፎርት ቤኒንግ ከፍተኛ የእግረኛ ጦር ስልጠና እንዲሁም ፎርት ቶማስ ኬንታኪ የውትድርና አስተዳደር ሙያ የሰለጠኑ ናቸው። እንደው ከጉዳዩ ጋር ያላቸውን ቅርበታ ለመጠቆም ነው ይህን የዘረዘር ነው። የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ምላሻቸውንም አካተናል። በቅድሚያ ግን አሉላ ከሻለቃ ዳዊት ጋር የጀመረውን ቃለ ምልልስ ሁለተኛ ክፍል።
ሻለቃ ዳዊት፣ እስኪ ቀድም በገራገር ሁኔታ የሚታይ ምናልባትም ባለማወቅ ጭምር ያሉትን ከነሱ አንጻር ሊነሳ የሚችል ጥያቄ እናንሳ። ይሄ ጊዜው የሽግግር እንደመሆኑ አንዳንድ ግልጽ ያልሆኑ የተሳከሩ ሁኔታዎች እንደሚታዩት ሁሉ በአንጻሩ ደግሞ ከፍተኛ መነቃቃትና ተስፋ መስጠት፣ እውነትም ተጨባጭ የሆነ ዲሞክራሲያዊ ሂደት ይፈጠራል የሚለውን ስሜት የፈጠሩ ጠቅላይ ሚኒስትር መሆናቸው ይታወቃልና በወታደሩም የቀድሞ አሰራርና ስርዓትን ከተጠበቀው ይልቅ ቀድም በጠቅላይ ሚኒስትሩ ላይ ብቻ ያረፈ ይመስላል ተስፋችን ብለዋል። የሚመጣው ለውጥ በተቋማት ላይ ገና መሰረት ያልጣለ መሆኑን ባመላከቱበት አስተያየቶና ከዛ አንጻር በግል ተስፋ ማድረጋቸው የስተትነቱ መሰረት እንዳለም ሆኖ በርግጥ ያን አይነት ገጽታ ሊኖረው ይችላል። ከሆነስ እንዴት ነው መታረም ያለበት?
ልክ አመሰግናለሁ አሉላ። ትክክል ጥያቄ ነው። እንግዲህ ባለቆቻቸው ደረጃ መልስ ማግኘት አይችሉም ማለት ነው። ስለዚህ ባለቆቻቸው ላይ እምነት ከሌላቸው ምን አይነት ሰራዊት ነው ያለን ማለት ብሎ ያስጠይቃል። ስለዚህ ይሄ ባህል መለወጥ አለበት፣ ሰራዊቱ በጠቅላላው መለወጥ አለበት ማለት ነው። እና እሳቸው ብቻ ጥያቄ የሚመልሱ ከሆነ በጣም አደገኛ ሁኔታ ላይ ነው ያለ ነው። ስለዚህ ነው እሳቸው በአጣዳፊ ይሄንን ጉዳይ በተዋረድ ወደ ታች ሁሉን ኢንፎርሜሽን ሰጥተውም ጥያቄዎች በወታደሩም በኩል ሆነ በሲቪሉም ሆነ በአስተዳደሩም በኩል በዛው ደረጃውን ጠብቆ መመለስ የሚችሉበት አቅም እንዲኖራቸው ማድረግ አለባቸው። ያ አቅምና ያ መረጃ ያ እምነት ባለመኖሩ ነው እንግዲህ ብዙ ነገር ሊበላሽ የሚችሉ። አሁን ከሁሉ ነገር ሁላችንም ስንጽፍም ስንናገርም ለጠቅላይ ሚኒስትሩ ለእሳቸው ነው አድሬስ የምናደርገው። ይህ አግባብ አይደለም መቼም እንደ ደንቡ። ግን ቅድም እንዳልኩት የኢትዮጵያ ተስፋ በአሁኑ ጊዜ ያለው የኢትዮጵያ ሴኩሪቲ በአሁኑ ጊዜ ተንጠልጥሎ ያለው በእሳቸው ላይ ብቻ ነው። ይሄንን ኃላፊነት በቀላሉ አልገመቱትም፣ አያዩትም፣ ያውቁታል። ስለዚህ ያንን በመስጋትና በመፍራት ነው ቶሎ የምንሰጋው። እንግዲህ ይህንን ብለን ነው አሁን በተቻለ መጠን ተቋማት መጠናከር አለባቸው። አሁን እንዳልከው አንተ በተቻለ መጠን ኃላፊነት በየደረጃው መጠበቅ አለበት። ያንን ኃላፊነት ዴሊጌት መሆን አለበት፣ መሰጠት አለበት ኃላፊነቱ። ያንንም ኃላፊነት ለመወጣት በእያንዳንዱ ደረጃ በወታደርና ሙያም በሲቪሉም በራሳቸው መተማመን አለባቸው። እንግዲህ እንዴት ጊዜ ይወስዳል። ነገር ግን በአጣዳፊ እዛ ደረጃ ላይ አደርሰን በተቻለ መጠን በስርዓት ላይ የተመሰረተ መንግስት እንዲኖረን እንፈልጋለን እንጂ በግለሰብ ላይ የተመሰረተ መንግስት እንዳይሆን መጠንቀቅ ያስፈልጋል። አሉላ
ሻለቃ ዳዊት፣ እስኪ ገራገሩን አሁንም ትንሽ ገፋ አድርገን እንሂድ። የከፋ ሁኔታ ሊያስከትል የሚችል ድንገት እንዳልሆነ እናስብና በእርግጥም ባለማወቅ የተደረገ ከሆነ በአንድ በኩል የጠቅላይ ሚኒስትሩ ቢሮ ለህዝብ ቅርብ የሆነ የህዝብ ሮሮ የሚሰማ መሆኑን ማሳየት አንድ ነገር ነው። ነገር ግን ሁሉም ጥያቄ ወደ እርሳቸው እንዲመጣ የሚታየው አዝማሚያ ምንም እንኳን ጅምርም ቢሆን እሳቸውስ ያን በር መክፈት አለባቸው ወይ? ለሲቪሉም ለሰራዊቱም ከሀገር ውስጥም ከውጭም ከየትኛውም ማቅጣጫ የሚመጡ ጥያቄዎች በቀጥታ ወደ እሳቸው መሄድ አለባቸው ወይ? መቼስ ነው ተቋማት መታመን የሚጀምሩት? ክፍሎች መታመንና ኃላፊነት መውሰድ የሚጀምሩት?
አዎ ትክክል ነህ አሉላ። እንግዲህ ይሄ የለመድነው ስርዓት በእኔም ትውልድ በአንተም ትውልድ ያየነው ስለው መለሱ ነበረ። ከዛ በፊት መንግስቱ ኃይለማርያም፣ ከዛ በፊት ንጉሱ ነበሩ። ስልጣን በጠቅላላ በአንድ ደረጃ ላይ ስለተከማቸ ሁሉ ሰው እዛ ካልደረስ ክላል። በንጉሱ ጊዜ በሳምንት አንዴ ነው መሰለኝ ችሎት ነበር። ማክሰኞ ማክሰኞ ነው መሰለኝ የተወሰነ ቀን ይሄድና ሰው አቤት ይላል፣ ጉዳዩን ያቀርባል፣ ሁሉም ነገር ኦኬ ይባልና ውሳኔ ይሰጣል። ይሄ በግብታዊነትና በስነ ስርዓት የማይፈጸም ነገር የአምባገነኖች ጉዳይ ነው። ስለዚህ እኛ በዴሞክራቲክ ስርዓት እንሸጋገራለን ስልን ይህንን ለህዝብ ማስለመድ የለብንም። እና ለዚህ ነው እኔ እንዲመስለኝ የምፈልገው ምንድን ነው ሰዎቹ ባለማወቃቸው ወታደሮቹ አጠገባቸው ያሉ አለቆች ሊመልሱሉን አይችሉም ብሎ በማሰባቸው ጠቅላይ ሚኒስትሩ ጋር ሄዱ ነው። ጠቅላይ ሚኒስትሩ ጋር ይሄዱ እነሱ ባለማወቅ በየዋህነት ልውሰደው፣ ሌላ ነገር የለም ብዬ ልውሰደው። ጠቅላይ ሚኒስትሩ ወታደር ነበሩ፣ ኮሎኔል ነበሩ። የወታደር ስነ ስርዓት ከሁሉም የበለጠ ያውቃሉ። እሳቸው በዛ ጊዜ መመለስ ያለባቸው ያ ይዟቸው የመጣውትም ሰው መገሰጽ እና ወታደሮችንም ካነጋገሩም ሌቸር ሰጥተው በእዝ ሰንሰለት ተከትላችሁ መሄድ አለባችሁ እንጂ ይህን ማድረግ ያለባችሁ ብለው ገስጸው በስነ ስርዓቱ ጥያቄያቸውን እንዲያቀርቡ መመለስ ነበረባቸው ብዬ አስባለሁኝ። እንግዲህ በደጉም ማስበው ይሄ ነው። ሌላ ነገር ደግሞ ካለ እኔ እንግዲህ ብዙ ነገር ይሄ ፖለቲካ ያለንበት ፖለቲካ ብዙ ነገሮች የሚሰሩበት ጊዜ ነው። የማናቃቸው ከጀርባ ያሉ ብዙ ኃይሎች እና ብዙ እንቅስቃሴዎች አሉ። እንግዲህ እሳቸው የበለጠ መረጃ አላቸው። እንግዲህ ለሀገር የሚበጀውን በጤና በሰላም ይህን ሽግግርና ይህን አስቸጋሪ ጊዜ መወጣት እንድንችል ለሳቸው ፈርተን ለኢትዮጵያ ሰግተን ነው ይህንን የምተቸው። ተጠንቀቁ ነው የምንላቸው። በቀላሉ ሆነ ወታደር እንደ ወታደር ነው መያዝ ያለበት። እኔ ሻለቃም ብሆን ኮሎኔሎችና ጀነራሎች አለቆቼ በቀጥታ ልደፍራቸው የማልችል ኃይሎች ናቸው። እንደዛ ነው የምታይ። የጦር ኃይል አዛዥ ናቸው እሳቸው። ይህ በአፍሪካ ውስጥ ታላቅ የሚባል ሰራዊት አዛዥ ናቸው። ስንት መቶ ሺህ ሰራዊት ኃይለኛ ሰራዊት አዛዥ ናቸው። የመቶ ሚሊዮን ሕዝብ በላይ ህይወት የሚጠብቅ ጦር ኃይል አዛዥ ናቸው። ያንን ያህል ክብር ሊሰጣቸው ይገባል እንጂ 100 ወታደር 200 ወታደር ተሰብስቦ ጥያቄ ስላለው ቤተ መንግስት ቀጥታ ከነጠመንጃ ተሰልፎ ገብቶ ከእሳቸው ጋር መነጋገር የሚችልበት ሁኔታ መፈጠር የለበትም፣ መሆንም የለበትም።
የመጨረሻ ጥያቄ ላስከትል። ሻለቃ ዳዊት፣ ገራገሩን እንደው በስህተት የተደረገ ነው የሚለውን በአንጻሩ ተመልክተናል። እንዲህ ያለው አካሄድ እርስዎ ደጋግመው እንደገለጹት በወታደራዊ ስነ ስርዓት ፍጹም ተቀባይነት የሌለው የአንድ አገር መሪ በአግባብና በመሰረቱ የሚቀርቡ ጥያቄዎችን እንዲያስተናግድ ይልቁንም ደግሞ በጦር ሰራዊት ውስጥ የእዝ ሰንሰለት ያሉትን መከተል እንዳለበት ጠቁመዋል። በሌላ በኩል የተሳከረ ፖለቲካ የሚታይበት አንዳንድ ጊዜ አንዳንዶች በግል ደረጃም ቢሆን በመንግስት ውስጥ ከመንግስት ሌላ መንግስት ሌላ ኃይል ያለ እስኪመስል ድረስ በአደባባይ የሚነገሩ ነገሮችን የምንሰማበትና የመንግስትም ታጋሽነት ከፍ ብሎ የታየበት አደገኛ ሁኔታ ነው የሚለው እያነጋገረ ያለበት ጊዜ ውስጥ ነን ያለ ነው እና እንዲህ ያለው ጅምር መዘዝ አያስከትልም ወይ? ፕሬሲደንስ የሚባለውን በግርድፍ እየመለስኩ ነው። በእርግጥ በተጨባጭ ምን አይነት እርምጃ እንደሚወስዱ አናውቅም። በአደባባይ የነገሩንን ምናልባትም ህዝቡን ለማረጋጋት ጭምር ሊሆን ይችላል የገለጹትን የተመለከት ነውና፣ በየትኛውም ደረጃ ቢሆን እንዲህ ያለው ሁኔታ አላስፈላጊ ነገር እንዲመጣ በር አይከፍትም ወይ?
ልክ ነው። ፕሬሲደንስ እንዳልከው ነው። ፕሬሲደንስ ይከፍታል። ይሄ ኦልሬዲ አንዳንድ ፕሬሲደንቶች አሉ። በንጉሱ ጊዜ ነገሊላ የተደረገ የጥቂት ወታደሮች አመፅ ነው ተቀጣጥሎ ጠቅላላ ኢትዮጵያን የደርግ ለውጥ ያመጣው። ያን ትንሽ የጥቂት ያን ሻለቃ ጦር ነው ያንን እንቅስቃሴ የዛ ጊዜ የነገሊ ጦር እና ያ እንኳን ከዚህ ሁኔታ ጋር የሚወዳደር የሚታይም አይደለም። ምክንያቱም እኛ መንግስት እንዲለወጥ አንፈልግም፣ ህዝቡ አይፈልግም። ጠቅላይ ሚኒስትር አብይ በምኑም ሆነ የሚፈለገውን ያህል መስዋዕትነት ከፍለን እሳቸው ስልጣን ላይ ቆይተው ይሄንን ሽግግር እንዲያሸጋግሩ ነው የምንፈልገው። የአብዛኛው ህዝብ ምኞት ይሄ ነው። ነገር ግን በአደባባይ የማይነገሩ ነገሮችም ሊኖሩ ይችላሉ። ግን ዋናው በአሁኑ ጊዜ ያለው እምነት ነው። አሁን ሰዎች የተቀጣጠለ ነገር የሚያነሳውና የሚያወራው የሚሰጋው ለምንድን ነው? ፍራጃይል በጣም የሚዋልል ሁኔታ ውስጥ ስላለን ነው እንጂ መሰረት ከያዘ ሌላ ጊዜ መንግስት ይህን ያህል ጥያቄዎች ሁሉ አይነሱም። ስለዚህ እሳቸው መስጠት ያለባቸው ያ ፐርሰፕሽን፣ ያ በህዝብ መታየት ያለባቸውን ቅርጽ ማሳየት አለባቸው፣ ጠንካራ መሪ። ስለዚህ በአደባባይ ከጀርባ የሚያደርጉትን ነገር ስለማናቅ ህዝብ የሚያውቀውን ነገር ካላሳዩ በስተቀር ጥንካሬያቸውንና አስፈላጊ የሚሆንበት ጊዜ ጠንካራ እርምጃ መውሰድ የሚችሉ ወሳኝ መሪ መሆናቸውን ህዝቡ ሲያውቅ አይ ግድ የለም እያለ የሚያደርጉትን ያውቃሉ፣ ግድ የለም ሊል ይችላል። ያንን ፍንጭ ማሳየት አለባቸው። ያንን ያልታየውን ነገር ማሳየት አለባቸው። ያ ጥንካሬ ያላቸው ብዬ ነው የማምነው። ያንኛውን ጎን የኢትዮጵያ ህዝብ ማየት ይፈልጋል። እነ ዳውድን ትላንትና በተሰጠው መግለጫ በጣም ጥሩ መግለጫ ወጥቷል። ያ መግለጫ ተግባራዊ ሲሆን ማየት ይፈልጋል ሰው። አንዳንድ ሰዎች ምሳሌ እንደ ልብ የሚናገሩ ሰዎች እነዚህን ሰዎች ጸጥ ሲያደርጉ ማየት ይፈልጋል ሰው። ከጀርባ ያደርጉት ይሆናል ግን ሰው ማየት አለበታ። አገራችን በጥሩ እንጃለች። በቆራጥ ፍቅር፣ ይቅርታ እና ካስፈለገን ደግሞ ጠንካራ እርምጃ መውሰድ የሚችሉ መሪ አለን ብሎ መመካት እንዲችል ያንን ጎን ማሳየት አለባችሁ ብዬ አምናለሁ።
ሁሉንም አቅጣጫዎች የሚመለከቱ ጥያቄዎቻችንን ዳሰውልናል። በእርግጥም ተጨማሪ መረጃዎች እንደምናገኝ ተስፋ እናደርጋለን። ሻለቃ ዳዊት ወልደ ጊዮርጊስ በሲቪል መንግስት አስተዳደር ውስጥም በጦር ሰራዊት ውስጥም ለረዥም ዓመታት በማገልገል የነበሩትን የሙያ ልምድና እንዲሁም የወታደራዊ ሳይንስ ትምህርቶን መሰረት አድርገው ለቀረቡት ጥያቄዎች ለሰጡን አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ። እንግዲህ ባለማወቅ አንዳንድ ነገር ተናግሬልን ይቅርታ ጠይቃለሁ። ግን ባሉን መረጃዎች መሰረት አድርጌ ነው የተናገርኩትና ስለ ጥያቄ አመሰግናለሁ። ስለ ረዳኝም አመሰግናለሁ።
እናመሰግናለን አሉላንም እንግዳችንንም። ቀደም ባሉ ጥያቄዎች ዙሪያ የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ አቶ ፍጹም አረጋን አነጋግረናል። አሉላ ከበደ ነው ያናገራቸው።
አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
ከትላንት በስቲያ የደሞዝ እና ሌሎች ጥቅማ ጥቅሞችን የሚመለከቱ ጥያቄዎች አለን ያሉ የመከላከያ ሰራዊት አባላት ትጥቃቸው እንደያዙ ወደ ጠቅላይ ሚኒስትሩ ጽህፈት ቤት የማምራታቸው ዜና ድንገቱን ተከትሎም የተፈጠረው ሁኔታ በትንሹ ግራ አጋቢ፣ ለአጭር ጊዜም ቢሆን ለአንዳንዶች ስጋት የከሰተ ሁኔታ ነበርና በጠቅላይ ሚኒስትሩ የተገለጸ ነገር አለ። ተገቢ ነው ያሉትን ጥያቄ ያቀረቡ ነገር ግን በራሳቸው መንገድ እዚያ የመጡ መሆናቸው ተገልጿል። ይህ ያልተለመደ ሁኔታ ወታደራዊ ደንብና ስርዓትን ያልተከተለ እንደመሆኑ እንዴት ሊፈጸም ቻለ? ስር መሰረቱ መንስኤው በእርግጥ ተደርሶበታል ለማወቅ ተችሏል?
እሺ፣ አመሰግናለሁ። ሁኔታው ተፈጥሯል። ሰዎቹ ቅድም በገለጽከው ሁኔታ መጥተዋል። ይሄ እውነታ ነው። ይህንን እውነታ መሰረት በማድረግ በምን መንገድ ነው ወደ ነበረበት ሁኔታ መሆን ወደሚገባው ሁኔታ መመለስ የሚገባው የሚል ነው። እንግዲህ በፉ ጠቅላይ ሚኒስትሩ ውይይት ወደ ማድረግ የተገባውና በውይይቱም ያው ያነሷቸው ጥያቄዎች ወታደሮቹ ከኑሮ ጋር በተያያዘ ከቀለብ ጋር በተያያዘ የተለያዩ የመብት ጥያቄዎች ችግሮች እንዳሉባቸው አንስተዋል። እነዛ ችግሮችን መቅረብ የሚገባቸው በትክክለኛው የስልጣን ተዋረድ የሰንሰለት መሰረት እንደሆነ ተገልጾላቸዋል እና በዛ መልኩ ወደዛ መምጣታቸው ተገቢ ያለመሆኑ ተገልጾላቸዋል። ስለሆነም በቀጣይ በትክክለኛ የዘን ሰንሰለት ተገናኝተው ገምግመው ይህ ክፍተት ምን እንደተፈጠረ ተገቢ የሆነ ነገር ማስተካከያ እንዲደረግ አቅጣጫ ተቀምጦ ነው እንግዲህ እየተጠናቀቀው። ወታደሮችንም እንጠየናቸው በሀያዎቹ መጀመሪያ የሚገኙ ወጣቶች ናቸው። ይህ ወጣት መሆናቸው በዚህ ጥሰት ምክንያት ነው ለማለት ሳይሆን እውነታውን ለመግለጽ ያለው።
መልካም። አቶ ፍጹም፣ ጠቅላይ ሚኒስትሩ በቦታው ተገኝተው አነጋግረዋቸው የተደረገውን ምናልባትም ለጊዜው ተስማሚ የሆነ በቀልዳ ቀልድ ለዛ ጭምር የታየውን ስፖርታዊ እንቅስቃሴ ያደረጉበት ቪዲዮ መመልከት ችለናል። ይሁንና ቀደም ብሎ ያሉትን አንድ ነጥብ ገፋ አድርጌ ብመለከት ክፍተት ተፈጥሯል የሚለው ጥያቄ ጎልቶ የተሰማ ብዙዎችንም አሁንም ድረስ እያነጋገረ ምናልባትም ስጋት ያጫረ ጭምር ነውና በተዋረድ መታየት ያለባቸው ጥያቄዎች ሲነሱ ይልቁንም ደግሞ የታጠቀ ጦር ጥያቄ አንግቦ በቀጥታ ርዕሰ ብሔሩ ጋር የሚሄድበት ሁኔታ ቤትም አገር ቤትኛውም ሁኔታ ሊፈጥር የሚችለው መቃወስ የታወቀ ነውና ከዛ አንጻር እንደ ወታደራዊ ደህንነትን የመሰለ እንዲህ ያሉ እንቅስቃሴዎች ሌላ ምክንያት የለም ብለን ብንስማማ አስቀድሞ ሊታዩና አቅጣጫ ሊሰጣቸው የሚገባ ሁኔታ እንደምን ሊሰጥ ሳይችል ቀረ? እንዲህ ያለ መሰረታዊ ክፍተት እንዴት ሊፈጠር ቻለ?
እንግዲህ እነዚህን ነገሮች ሁሉ በግምገማው ነው የምንለየው። አሁን ግምገማው በመካሄድ ላይ ነው ያለው። ያው መሆን የማይገባው እንደሆነ ግን እንደሆነ ነው ያስቀመጥኩት። ለምን ሆነ የሚለው ዝርዝር ከተለመደ በኋላ ምላሽ የሚሰጥበት ነው። ያልተጠናቀቀ ነገር ላይ አስተያየት መስጠት የተሟላ ስለማያደርገው መላምት ነው የሚሆነው። እንደዚህ ስለሆነ እንደዛ ስለሆነ ተብሎ አስተያየት ቢሰጥ አሁን
መልካም። በምርመራ ያለው ሂደት ሲጠናቀቅ ለሚነሱ ጥያቄዎች ተጨማሪ ማብራሪያ እንደሚሰጡን ተስፋ አድርጋለሁ። አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ፣ ብዙ ጊዜ በፈቃደኝነቶም ተገቢውን ምላሽ ለመስጠት ለሚያደርጉት ጭምር ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
አቶ ፍጹምን እኛም እናመሰግናለን። ሰፋ ያለ መልስ አላቸው የሚቀጥልና ተጨማሪ ማብራሪያ የሚሰጥበት ክፍል ይኖራል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጭብቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ የክፍያ ጭማሪ የጠየቁ ወታደሮችን አነጋገሩ፣ አንድነት እንዲጠነክር ጥሪ ያቀረቡ፣ የድንበር ጥበቃ ባለመኖሩ ኤርትራውያን ወደ ኢትዮጵያ እየጎረፉ መሆናቸው ተገለጸ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው።
አሶሺየትድ ፕሬስ የዜና አገልግሎት በዘገበው መሠረት የደሞዝ ክፍያቸው እንዲጨምርና ይገቡናል የሚሏቸው ጥቅማጥቅሞች እንዲያገኙ የጠየቁት ወታደሮች ባለፈው ረቡዕ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው ተነጋግረዋል። የኑሮ ደረጃቸው ዝቅ ያለ፣ ክፍያቸው አነስተኛ መሆኑን የሚገባቸው ጥቅማጥቅሞችም መቅረትን በማንሳት ወታደሮቹ ከጠቅላይ ሚኒስትሩ ጋር ለመነጋገር እንደሚፈልጉ ጠየቁ ሲሉ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሶሺየትድ ፕሬስ መናገራቸውን ዘገባው ጠቅሷል።
ጠቅላይ ሚኒስትር አብይ አህመድ ጥያቄያቸውን ያቀረቡበት ዘዴ ትክክል አለመሆኑን ገልጸው ችግራቸውን ከሰሙ በኋላ 10 ፑሽ አፖች እንዲያደርጉ ጠይቀው እራት እንደጋበዟቸው የአሶሺየትድ ፕሬስ ዘገባ ገልጿል። ጠቅላይ ሚኒስትር አብይ ወታደሮቹ ያቀረቡትን ጥያቄ በአግባቡ ለማየት በቅርቡ እንደሚያነጋግሯቸው መግለጻቸውን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ማስረዳታቸውን አሶሺየትድ ፕሬስ ላይ የወጣው ዘገባ አስነብቧል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ለወራት ያክል ግጭቶች ሲካሄዱ ከቆዩ በኋላ የአንድነት ስሜት እንዲኖር ባደረጉት ጥሪ አንድ ሰው ሲጠቃ ሁሉም ተጠቃ ማለት ነው ሲሉ ባለፈው ቅዳሜ ባበቃው የኢህአዴግ ጉባኤ ላይ ተናገሩ ይላል ሮይተርስ የዜና አገልግሎት ላይ ወጣው ዘገባ። ጠቅላይ ሚኒስትሩ ባለፈው ሚያዝያ ወር ስልጣን ከያዙ ወዲህ ብዙ ለውጦች የተደረጉ ቢሆንም ሀገሪቱ በክልላቸው ኦሮሚያ ሳይቀር ከብሔር ተኮር ግጭት አልተረፈችም ይላል የሮይተርስ ዘገባ።
ሀገሪቱ እንድትለማ ከተፈለገ ዘር ወይም ክልል ተኮር ግጭት መፈጸም አይኖርብንም በማለት ሐዋሳ በተካሄደው 1000 የሚሆኑ ተወካዮች በተገኙበት የኢህአዴግ ጉባኤ ላይ መናገራቸውን ሮይተርስ የዜና አገልግሎት ድረገጽ ላይ የወጣው ዘገባ ጠቅሷል። ጠቅላይ ሚኒስትር አብይ አህመድ በጀመሩት የሰላምና የእርቅ ጥሪ ታግደው የነበሩት የኦሮሞ ነጻነት ግንባርና የግንቦት ሰባት ድርጅቶች አገር የገቡ ቢሆንም ውጊያው መቀጠሉ እንዳልቀረ የሮይተርስ ዘገባ አውስቷል። ዶክተር አብይ አህመድ አመራሮች ሲተካኩ አዲሱ ትውልድ የድሮውን መንቀፍ አይገባውም፣ ላስገኙት ስኬትና ለከፈሉት መስዋዕትነት መመስገን ይገባቸዋል በማለት ማስገንዘባቸውን ሮይተርስ የዜና አገልግሎት አስነብቧል።
ዘ ጋርዲያን ድረገጽ ላይ ወጣው ጽሑፍ ባለፈው ሐምሌ ወር በኢትዮጵያና በኤርትራ መካከል የሰላም ስምምነት ከተፈረመ ወዲህ ኤርትራውያን ስደተኞች ወደ ኢትዮጵያ እየጎረፉ ናቸው። ይሁንና የስደተኞቹ ብዛት ክልሉን እያጨናነቀ በመሆኑ ድንበሩ እንደገና ሊዘጋ ይችላል የሚል ስጋት አሳድሯል ይላል። አብርሃምና ቢንያም የተባሉ በሀያዎቹ ዕድሜዎች ውስጥ ያሉ ከኤርትራው አዲቀይህ የገቡ ወጣቶች በመቶ ሺዎች እንደሚቆጠሩት የአገራቸው ልጆች ሁሉ ገደብ ከሌለው ወታደራዊ አገልግሎት ለመሸሽ ሲሉ ኢትዮጵያ ለመግባት ሲመኙ መቆየታቸውን፣ ሁለቱም ወጣቶች ከዚህ በፊት ወደ ኢትዮጵያ ለመግባት ሞክረው ሳይሳካላቸው መቅረቱን፣ ታስረውም እንደነበረ ጽሑፉ አውስቷል።
በአሁኑ ወቅት ከአዲስ አበባ ወጣ ብሎ በሚገኝ ቦታ ላይ ያለው አብርሃም ያኔ ወደ ኢትዮጵያ ለመግባት መሞከር የሞትና የሽረት ጉዳይ ነው የነበረው፣ አሁን ግን ሁሉም በነጻ እየገባ ነው ማለቱን ጋርዲያን ጠቅሷል። ኢትዮጵያና ኤርትራ የሰላም ስምምነት ከፈረሙ በኋላ ከኤርትራ መንግስት ምንም አይነት መግለጫ ሳይሰማ የድንበር ጥበቃው ተግባር ተሰወረ። በአስርተ ዓመታት ውስጥ ለመጀመሪያ ጊዜ ኤርትራውያን ፓስፖርትም ሆነ ፈቃድ ሳይይዙ እንደሚመለሱ እንኳን ቃል መግባት ሳያስፈልጋቸው ከሀገሪቱ እየወጡ እንደሆነ የጋርዲያን ጽሑፍ ገልጿል።
አብርሃምና ቢንያም ከሌሎች በሺዎች የሚቆጠሩ ኤርትራውያን ጋር ሆነው የኢትዮጵያ ድንበር ወደ ሆነችው ዛላምበሳ ከሄዱ በኋላ ከዛላምበሳ በአውቶቡስ ቀጥታ ወደ አዲስ አበባ መግባታቸውንና ሁለቱ ወጣቶች ወደ አገራቸው የመመለስ ዓላማ እንደሌላቸው ጽሑፉ አውስቷል። የአካባቢ ባለሥልጣኖች በገለጹት መሠረት ካለፈው መስከረም ወር አንስቶ ቢያንስ 15,000 የሚሆኑ ኤርትራውያን ኢትዮጵያ ገብተዋል። ብዙዎቹ የሄዱት ለንግድና ዘመድ ወዳጅ ለመጠየቅ መሆኑን ጽሑፉ አውስቷል። አብርሃም ለምሳሌ ከ20 ዓመታት በላይ ለሆነ ጊዜ ካላያት እህቱ ጋር መገናኘቱን ጽሑፉ አክሏል።
ጎልቶ የሚታየው ግን የስደተኞቹ ብዛት ነው። የተባበሩት መንግስታት ድርጅት የስደተኞች አገልግሎት በገለጸው መሠረት አንድ ወር ባልሞላ ጊዜ ውስጥ ወደ 10,000 የሚጠጉ አብዛኞቹ ሴቶችና ልጆች ኤርትራውያን ጥገኝነት ጠይቀዋል። ድንበሩ ከመከፈቱ በፊት ከሸሹት ቤተሰቦቻቸው ጋር የመገናኘት ተስፋ እንዳላቸው የጋርዲያን ጋዜጣ ድረገጽ ጠቁሟል። ቶም ጋርድነር የተባለ የጋርዲያን ጋዜጣ ዘጋቢ መቀለ ከተማ ላይ ስላየው ሁኔታ ሲገልጽ አውቶቡሶች ወደ አዲስ አበባ በሚሄዱ ኤርትራውያን ተሞልተዋል። መካከለኛ ዕድሜ ያላቸው ባልና ሚስት ዘመድ ለመጠየቅ አዲስ አበባ ለመሄድ ፈልገው አውቶቡሶቹ እየሞሉ ትኬት በማጣታቸው ለአንድ ሳምንት ያህል ሆቴል ለመቆየት መገደዳቸውን ገልጿል።
መቀሌ ከተማ ሥራና የቤት ክራይ በሚፈልጉ ኤርትራውያን መጣበቧን አንድ ስሙን መግለጽ ያልፈለገ የጎብኚዎች መሪ መናገሩን የምግብ ቤት አስተናጋጅነትና የቤት ሰራተኝነት ሥራ የሚፈልጉ 10 ኤርትራውያን ሴት ልጆች ማግኘቱንም እንደነገረው ጋዜጠኛው ገልጿል። ይሄው የመቀለ ነዋሪ 5 በ10ዎቹ ዕድሜ ክልል ውስጥ ያሉ ኤርትራውያን ወንዶች አንድ ቤት ውስጥ ሆነው በቂ ምግብ በማያገኙበት ሁኔታ እንደሚኖሩ ማየቱን ዳንኤል የተባለ የ15 ዓመት ዕድሜ ልጅ ከኤርትራ በጭነት መኪና መቀሌ ሲገባ 40 ናቅፋ ብቻ እንደነበረው ሲያውቅ ቤቱ እንደወሰደውና ሐላም ወደ አገሩ እንዲመለስ ገንዘብ እንደከፈለለት መናገሩን ዘጋርዲያን ድረገጽ ላይ ወጣው ጽሑፍ ገልጿል።
ትግራይ ያሉት የስደተኞች ሰፈሮች አዲሶቹን ስደተኞች ለማካተት እየታገሉ መሆናቸውን ጽሑፉ ገልጿል። ኢትዮጵያ በአሁኑ ጊዜ 175,000 የሚሆኑ ኤርትራውያንን እንዳስጠለለችና አዲስ የመጡ ስደተኞች ድንበሩን እንደገና ሊዘጋ ይችላል የሚል ስጋት እንዳላቸው ጽሑፉ አክሏል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ግን ኢትዮጵያ የኤርትራ ስደተኞችን የመጠበቅ ቁርጠኛ አቋም አላት ማለቱን ዘ ጋርዲያን ድረገጽ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
እናመሰግናለን አዳነች። አሁን የፕሮግራም ማሳሰቢያ አለን።
በሕግ የበላይነት መርህ የማይመራ ሀገር እጣ ፈንታው ደግሞ የማኅበራዊና ፖለቲካዊ ቀውስ መስፋፋት፣ ግጭት፣ ጥፋትና መበታተን ብቻ ነው።
የፖለቲካ ምህዳሩ ጠቧል፣ አይ በቂ ነው የሚል አይነት ክርክር ነበር። አሁን ደግሞ በዚህ ባለፈው 6 ወር ደግሞ ያየነው የፖለቲካ ምህዳሩ የተንቦረቀቀ አይነት ነው የሆነው።
ሕገ መንግስቱን አክብሮ ማስከበር እስከተቻለ ድረስ እኔ የዚህ ሀገር ችግር ከአቅም በላይ ሆኗል የሚል ግምት የለኝም።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹና ዶክተር መሐሪ ረዳይ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። በቅደም ተከተል የተሰሙት ፕሬዚዳንት ሙላቱ ተሾመ በፓርላማ መክፈቻ ንግግራቸው ዙሪያ አስተያየት ሰጥተዋል። ነገ ተጠባበቁ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በከፍተኛ ደረጃ ትኩረት የምትሰጥበት ጉዳይ እስላማዊ መንግስት ነኝ የሚለው ቡድን በማያዳግም ሁኔታ እንዲሸነፍ ማድረግ ነው። በዩናይትድ ስቴትስ የሚመራው ጽንፈኛውን ቡድን ለማሸነፍ የተቀናጀ ዓለም አቀፍ ቡድን ወታደራዊ ድሎችን የማደላደል፣ መሰረታዊ የሆኑ አገልግሎቶች እንዲመለሱ የማድረግ እንዲሁም ሶሪያውያን ወደ ራካና በፊት እስላማዊ መንግስት ነኝ በሚለው ቡድን ቁጥጥር ስር ወደ ነበሩ ሌሎች መኖሪያዎቻቸው በፍላጎታቸው እንዲመለሱ የሚደረገው ጥረት ዋናው አስተባባሪ ነው። ቡድኑ የሚያደርገው ድጋፍ አካባቢውን ከፈንጂዎች ማጽዳትን፣ ንጹህ የመጠጥ ውሃ ማቅረብን፣ የኤሌክትሪክ መብራት ኃይል መመለስንና ሌሎች መሰረታዊ የሆኑ አገልግሎቶች ማቅረብን ያካተተ ነው። ዩናይትድ ስቴትስ ካለፈው ሚያዝያ ወር አንስቶ በ300 ሚሊዮን ዶላር የሚገመት ገንዘብ ከጥምረቱ አካሎች በመዋጮና በእናዋጣለን ቃል መልክ ለማሰባሰብ ችላለች። ገንዘቡ የሚውለው ለማረጋጋት ተግባር ነው። በሰሜን ምስራቅ ኢራቅ እስላማዊ መንግስት ነኝ ከሚለው ቡድን ነጻ በወጡ አካባቢዎች እንዲያገግሙ ለማድረግም ይረዳል። ሳውዲ አረቢያ 100 ሚሊዮን፣ የተባበሩት የአረብ ኤሚሬቶች 50 ሚሊዮን ዶላር የለገሱትን ያካትታል። በእነዚህ መዋጮዎችና በሌሎች ተግባሮች ምክንያት ዩናይትድ ስቴትስ 230 ሚሊዮን የሚሆን ገንዘብ ሶሪያን ለማረጋጋት ተግባር እንዲውል ማድረጓን የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ናየርት አስታውቀዋል። ይህ ውሳኔ ዩናይትድ ስቴትስ ለሶሪያ ያላት የስትራቴጂያዊ ግብ ቁርጠኛነትን ይቀንሳል ማለት አይደለም ብለዋል ቃል አቀባይዋ። ዩናይትድ ስቴትስ እስላማዊ መንግስት ነኝ የሚለው ቡድን በማያዳግም ሁኔታ እስከሚሸነፍበት ጊዜ ድረስ ሶሪያ ውስጥ ለመቆየት ዝግጁ መሆኗን፣ የኢራን ኃይሎችና ተከታዮቻቸው እንዲወጡ ማድረግም ላይ አሜሪካ ትኩረት እንደምትሰጥ ተናግረዋል። በ2254 የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔ መሰረት ግጭቱ በፖለቲካ መንገድ መፍትሄ በማግኘቱ ጉዳይ መሻሻል ሳይኖር እነዚህ ተግባሮች ሊፈጸሙ እንደማይችሉ ሚስ ኖሬት ገልጸዋል። ይህ ውሳኔ ዩናይትድ ስቴትስ የምትሰጠውን ሰብአዊ ረድኤትን አይነካም። ዩናይትድ ስቴትስ ዋናዋ የሶሪያ የሰብአዊ ረድኤት አቅራቢ ናት። ሶሪያ ውስጥ ግጭቱ ከተነሳበት ጊዜ አንስቶ ከ8.6 ቢሊዮን ዶላር በላይ ሰብአዊ ረድኤት አቅርባለች ሲል የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች ከመሰናበታችን በፊት አጠር ያለ ዜና። ቱርክ ውስጥ ያስቻለው ፍርድ ቤት አሜሪካዊውን ቄስ የሽብር ወንጀል ፈጽመዋል ሲል ብይን ሰጥቶ፣ ይሁን እንጂ እስካሁን በእስር ያሳለፉት ጊዜ ተቆጥሮላቸው ተጨማሪ እስራት ሳይፈረድባቸው ሀገሪቱን ለቀው ለመሄድ ነጻ ናቸው ሲል ወስኖላቸዋል። የቄስ አንድሩ ብራንሰን መታሰር በዋሽንግተንና በአንካራ መካከል የዲፕሎማሲ ፍጥጫ ቀስቅሶ መክረሙ የሚታወስ ነው። ዛሬ ፍርድ ቤቱ የሰጠው ውሳኔ ቄሱ ወደ ዩናይትድ ስቴትስ እንዲመለሱ መንገዱን ከፍቶላቸዋል። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ዝግጅቱን የመራችልን ብርሃን ኃይሉ ነች። በእኛ በኩል ሰላም፣ ደህና አደሩ እንላለን። ወደ ትግርኛ ቋንቋ ስርጭት እንለፍ። ደህና አደሩ።